ቃል ኪዳን ወንጌል የሬዲዮ አገልግሎት ነው። በዚህ የሬዲዮ ሞገድ አማካኝነት ለምትታደሙትን ሁሉ በኢየሱስ ክርስቶስ ስም ሰላም እንላችኋለን። የቃል ኪዳን ወንጌል አገልግሎት በመላው ኢትዮጵያና የጎረቤት አገሮች እንዲሁም በመካከለኛው ምስራቅና በአፍሪካ አህጉር ውስጥ ለሚገኙ አድማጮች በ13.810 ሜጋሄርዝ አጭር ሞገድ ላይ የሚሰጠውን የሬዲዮ አገልግሎት አሁን ይጀምራል። አድማጮቻችን በየሳምንቱ ዘወትር ረቡዕ ምሽት በኢትዮጵያ ሰዓት አቆጣጠር ከ2 ሰዓት እስከ 2 ሰዓት ተኩል ድረስ በሚነሰጠው የሬዲዮን አገልግሎት አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አገኙን። ኮቨናንት ጋስፕል ሚኒስትሪ ፒኦ ቦክስ 11176 አሌክሳንድሪያ ቨርጂኒያ 22312 USA በኢሜይል tasfaihaile@yahoo.com በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ቀጥሎ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። ትምህርቱን አዘጋጅቶ የሚያቀርብላችሁ መጋቢ ተስፋዬ ኃይሌ ነው።
የማካፍላችሁ ትምህርት በመስቀሉ ቃል የሚጣልና የሚያዝ ትምክህት በሚደርስ ይሆናል። አምላካችን ቃል እንደሚነግረን የሚመካ በእግዚአብሔር ይመካ ይላል። በአንደኛ ቆሮንቶስ ምዕራፍ 1 ከቁጥር 20 እስከ 31 የጌታ ቃል ሲናገር ጥበበኛ የት አለ? ጻፊስ የት አለ? የዚች ዓለም መርማሪስ የት አለ? እግዚአብሔር የዚችን ዓለም ጥበብ ሞኝነት እንዲሆን አላደረገምን? በእግዚአብሔር ጥበብ ምክንያት ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና። መቼም አይሁድ ምልክትን ይለምናሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ፣ ለአሕዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጠራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች የሆኑ ብዙዎች፣ ኃያላን የሆኑ ብዙዎች፣ ባላባቶች የሆኑ ብዙዎች አልተጠሩም። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔርን የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር፣ የተናቀውንም ነገር፣ ያልሆነውንም ነገር መረጠ። ሥጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ ይሆናችሁት ከርሱ ነው። ሐዋርያው ጳውሎስ ለዚህ ትምህርት የወሰድኩትን ርዕስ ከላይ በቁጥር 30 ላይ ያለውን የወሰደው ነቢዩ ኤርምያስ በምዕራፍ 9 ከቁጥር 23 እስከ 24 ላይ የተናገረውን መልእክት በመጥቀስ ነው። ነቢዩ ሲናገር እንዲህ ይላል፣ እግዚአብሔር እንዲህ ይላል፣ ጠቢብ በጥበቡ አይመካ፣ ኃያልም በኃይሉ አይመካ፣ ባለጠጋም በብልጥግናው አይመካ፣ ነገር ግን የሚመካው ምሕረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። አህዛብ ሁሉ ያልተገረዙ ናቸው። የእስራኤል ቤት ሁሉ ልባቸው ያልተገረዘ ነውና የተገረዙትን ሁሉ ግብጽንና ይሁዳን ኤዶሚያስንም ያሞነንም ልጆች ሞአብንም በምድረ በዳም የተቀመጡትን ጠጉራቸውን በዙሪያ የተላጩትን ሁሉ ባለመገረዛቸው እነርሱን የምቀጣበት ዘመን እነሆ ይመጣል ይላል እግዚአብሔር ይላል ነብዩ። ይህንን እውነት ሲናገር የይሁዳ ህዝብ በአካባቢያቸው ካሉት ከአህዛብ ጋራ ባንድነት በመደመር ይመኩበት የነበረው ሃይማኖታዊ ትምክህታቸው እንደማያዋጣቸውና ከፍርድም እንደማያድናቸው አበክሮ በማስገንዘብ ሲናገር እናያለን። የልቡና ግርዛት የማያመጣ የስጋ ግርዛት በአካባቢው ያሉ አህዛብ የተገረዙት ግርዛት እንደሆነ ያመለክታል። ቃሉን አነብላችኋለሁ። ያልተገረዘ ነውና ይልና የተገረዙትን ሁሉ ግብጽንና ይሁዳን ኤዶሚያስንም ይላል። የይሁዳን ህዝብ ከግብጽ ህዝብ ጋራ አንድ ላይ ቀይጦ ይናገራል። የተገረዙትን ሁሉ ግብጽንና ይሁዳን ኤዶሚያስንም ይላል። አንዳንድ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት በብሉይ ኪዳን ዘመን የነበሩ በይሁዳ አካባቢ ያሉ ሰዎች መገረዝን በባህል መልክ የሚለማመዱት ስርዓታቸው ሊሆን እንደሚችል ይጠቁማሉ። የልቡና ግርዛት ሳያመጣ በስጋ ላይ የሚደረገው ግርዛት ለአይሁዳውያኖች ትልቅ ትምክህት ነበር። በዚያ ግርዛት ይሁዳ ልዩ መሆን አይችልም ይላቸዋል። የውጭው ግርዛት ከልብ ጋር ካልተያዘ ሰው በስጋው ላይ በሚያደርጋቸው ለውጦች ከሚመጣው ፍርድ ጨርሶ ሊድን አይችልም የሚል መልእክት ይሰጣቸዋል። ነቢዩ የጠቀሳቸው ሰው የሚመካባቸው አራት መመኪያዎችን በዚህ ክፍል እናያለን። አንደኛው ጠቢብ በጥበቡ አይመካ የሚል ሲሆን፣ ሁለተኛው ኃያልም በኃይሉ አይመካ ይላል። በሶስተኛ ደረጃ ባለጠጋም በብልጥግናው አይመካ ይላል። በአራተኛ ደረጃ የተገረዘው በግርዛቱ አይመካ የሚል ነገር እንዳለው እናስተውላለን። ከላይ የተጠቀሱት ሁሉ ሰውን ከእግዚአብሔር ፍርድ እንደማያድኑት ነብዩ ይናገራል። ጥበብም ኃይልም ባለጠግነትም ወይም በሃይማኖት ስርዓት የሚደረግ የውጪ ግርዛት በስጋ ላይ የሚደረግ ግርዛት ሊያድን እንደማይችል ያስተምራል። ሃይማኖታቸው የእግዚአብሔርን መሐሪነትና ጽድቅ አድራጊነት ያስረሳ እንደሆነ ያሳያቸዋል። የጌታን ምህረት አስፈላጊነት ለመመልከት የጋረዳቸው በስራቸው መመካታቸው እንደሆነ እናያለን። ጌታ እግዚአብሔር በነቢዩ አማካኝነት በሰው ማንነት ላይ የተማከለው ትምክህት በፊታቸው ከተደቀነው ፍርድ ሊያድናቸው እንደማይችል እየተናገረ ከላይ የተጠቀሱትን ሁሉ የሚያስንቅና የሚበልጠውን እውነተኛውን ትምክህት ያሳያቸዋል። እንዲህ ይላል ቃሉ፣ ነገር ግን የሚመካው ይላል የአምላካችን ቃል ምህረትንና ፍርድን ጽድቅንም በምድር ላይ የማደርግ እኔ እግዚአብሔር መሆኔን በማወቁና በማስተዋሉ በዚህ ይመካ፣ ደስ የሚያሰኙኝ እነዚህ ናቸውና ይላል እግዚአብሔር። እግዚአብሔር የሚወደው በምድር ላይ ለሚከናወኑት ምህረት፣ ፍርድና ጽድቅ ምክንያቱ እርሱ አድራጊውም እርሱ መሆኑን ማወቅና ማስተዋል፣ ይህ ለእግዚአብሔር እጅግ ደስ የሚያሰኝና በጎ ትምክህት መልካም ትምክህትን እንደሚያመጣ ያሳያል። የሚመካ ሰው በዚህ እውቀትና ማስተዋል ይመካ፣ እኔ እግዚአብሔር ምህረትን፣ ጽድቅን፣ ፍርድን በምድር ላይ ማድረጌን ማወቁና ማስተዋሉ ሊያስመካው ይገባል ይላል ሐዋርያው ጳውሎስ። ይህንን የነቢዩን የኤርምያስን መልእክት በመጥቀስ የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈ ይሆን ዘንድ በማለት ነቢዩ ኤርምያስ በብሉይ ኪዳን በኤርምያስ ትንቢት ላይ የተጻፈውን እየጠቀሰ ይናገራል። የጌታ ቃል እንደሚያሳየን በኃይል በጥበብ በሀብትም ሆነ ወይንም ሰው ራሱን በሚያስመካበት የሃይማኖት ሥራም ቢሆን መመካትን መጽሐፍ ቅዱስ ይቃወማል። ይህ የሰውን ኃጢአተኛነትና በደለኛነት የሚያሳንስ ነው። የእግዚአብሔርን ማህሪነትና ይቅርባይነት የሚጋርድ ነው። ውድ ወገኖቼ ትምክህት ትዕቢትን እንደሚያመጣ መጽሐፍ ቅዱስ ያስተምራል። ሰው በእግዚአብሔር መመካትና በራሱ መመካት ትልቅ ልዩነት አለው። ከእግዚአብሔር ምህረት የሚያርቅ ትምክህት ሰውን በራሱ ላይ የሚያማክል የእምነትን አይን ከጌታ ላይ የሚያስነሳ ትምክህት ነው። ሰይጣን የሆነው በመልኩ አይደለም። ሰይጣን የሆነው በራሱ ምኞትና ሐሳብ ላይ የተማከለ አመለካከት በመሞላቱ ነው። እግዚአብሔር ሳያስፈልገው ያለ እግዚአብሔር ፍጡር በፍጡራዊ ችሎታውና ፈቃዱ ሊኖር የሚችለው ኑሮ ሁሉ የእግዚአብሔር ክብር የጎደለው ኑሮ እንደሆነ መጽሐፍ ቅዱስ ያስተምራል። ጌታን መመኪያችን እንዳናደርገው የሚያደርገን ነገር ሁሉ ጣዖታችን ነው። ለትዕቢት የሚዳርገን ከእግዚአብሔር ፍርድ ከማምለጥ አቅም የሚነሳን ወይንም ለፍርድ የሚያጋልጠን እንደሚሆን እናያለን። በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 21 ላይ ስለዚህም ማንም በሰው አይመካ ይላል። ውድ አድማጮቼ ይሄ የማነብላችሁ የእግዚአብሔር ቃል ነው። ስለዚህ ማንም በሰው አይመካ ይላል። ይሄ የአምላክ ቃል ነው። ለሰው ልጆች ሁሉ የሚነገር የማናፍርበት የጌታ ቃል ነው። በገላትያ ምዕራፍ 6 ከቁጥር 13 እስከ 14 ላይ ሲናገር አወራ ጳውሎስ ሌሎች የሚወዱት እርሱ ግን ከራሱ እንዲርቅ የሚፈልገውን ትምክህት ምን አይነት እንደሆነ ያሳየናል። በስጋችሁ እንዲመኩ ልትገረዙ ይወዳሉ እንጂ የተገረዙት ራሳቸው እንኳን ሕግን አይጠብቁም ይላል። ሕግን በመጠበቅ በእግዚአብሔር ፊት ጻድቅ ለመሆን የሚያበቃ ነገር የሌላቸው ሰዎች የስጋን ትምክህት በመሻት ብቻ በስጋ የሚገኘውን ትምክህት ለማግኘት በመፈለግ ብቻ በስጋችሁ እንዲመኩ ልትገረዙ ይወዳሉ ብሎ ይነግራቸዋል። ነገር ግን ይላል ሐዋርያው ጳውሎስ ሲናገር ዓለም ለኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ይላል። የእግዚአብሔር ስም የተባረከ ይሁን። በስጋ የሚሆነው ትምክህት በራሴ ስጋ ቢሆን በሌሎች ስጋ ቢሆን ከእኔ ይራቅልኝ ይላል ሐዋርያው ጳውሎስ። ያዕቆብ በምዕራፍ 4 ላይ ቁጥር 13 ጀምሮ ሲናገር አሁንም ይላል ሲናገር ዛሬ ወይም ነገ ወደዚህ ከተማ እንሄዳለን በዚያም አመት እንኖራለን እንነግድማለን እናተርፍማለን የምትሉ እናንተ ተመልከቱ ነገ የሚሆነውን አታውቁምና ህይወታችሁ ምንድነው? ጥቂት ጊዜ ታይቶ ኋላ እንደሚጠፋ እንፏሎት ናችሁና በዚህ ፈንታ ጌታ ቢፈቅድ ብንኖርም ይህን ወይም ያን እናደርጋለን ማለት ይገባችኋል። አሁን ግን በትዕቢታችሁ ትመካላችሁ። እንደዚህ ያለ ትምክህት ሁሉ ክፉ ነው ይላል። እነዚህ ሰዎች አነጋገራቸውን ብንጠቅስ እንሄዳለን፣ እንኖራለን፣ እንነግዳለን፣ እናተርፋለን። እናማን እኛ እንሄዳለን፣ እኛ እንኖራለን፣ እኛ እንነግዳለን፣ እኛ እናተርፋለን። የሁሉም ነገር ማዕከል ራሳቸውን አድርገው የሚኖሩ ነገ በጃቸው የሌለ ግን ነገን ማዘዝ የሚችሉ መስለው የሚናገሩ ትዕቢተኞች እንደሆኑ ይናገራል። የጌታ ፈቃድ ሳይፈለግ የሚሆነውን ሁሉ ክፉ ትምክህት በማለት ያዕቆብ ሲጠራው እናያለን። በብሉይም ሆነ በአዲስ መጽሐፍ ቅዱስ ከስጋ በሆነው እግዚአብሔር ሳይጨመርበት ፈቃዱ ሳይታሰብ የመንፈስ ቅዱስ ጸጋና እርዳታ ሳይገባበት የሚሆነውን ሁሉ በክፉ ትምክህት ክልል ይመድበዋል። ከላይ በመግቢያው ላይ ያነበብኩት የቆሮንቶስ መልእክት የሚያሳየን ሰዎች ከኃጢአት የሚድኑበት ከፍርድና ከኩነኔ የሚያመልጡበት የመዳኛው መንገድ የተዘጋጀው እግዚአብሔርን ብቻ መመኪያ በሚያደርግ መንገድ እንደሆነ እንመለከታለን። ቁጥር 22 እንዲህ ይላል መቼም አይሁድ ምልክትን ይለምናሉ የግሪክ ሰዎችም ጥበብን ይሻሉ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ ማሰናከያ ለአህዛብም ሞኝነት ነው። ለተጠሩት ግን አይሁድ ቢሆኑ የግሪክ ሰዎችም ቢሆኑ የእግዚአብሔር ኃይልና የእግዚአብሔር ጥበብ የሆነው ክርስቶስ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይጠበባልና የእግዚአብሔርም ድካም ከሰው ይልቅ ይበረታልና። ወንድሞች ሆይ መጣራታችሁን ተመልከቱ። እንደ ሰው ጥበብ ጥበበኞች ሆኑ ብዙዎች፣ ኃያላን ሆኑ ብዙዎች፣ ባላባቶች ሆኑ ብዙዎች አልተጠሩ። ነገር ግን እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ። ብርቱንም ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔርም የሆነውን ነገር እንዲያጠፋ የዓለምን ምናምንቴ ነገር የተናቀውንም ነገር ያልሆነውንም ነገር መረጠ። ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ ይላል። ውድ አድማጮቼ ስጋ የለበሰ ብረት ለብሻለሁ ብሎ የሚኖር ሰው ካለ ያንን ሰው አይመለከተም ይሄ ቃል። ነገር ግን ስጋን የለበሰ ሁሉ በእግዚአብሔር ፊት እንዳይመካ። ውድ አድማጮቼ ጌታ የማዳኑን ሥራ የገለጠበት አሰራር ስጋ የለበሰ ሁሉ በርሱ ፊት ሊመካ ጨርሶ በማይችልበት መንገድ የተዘጋጀ የደህንነት መንገድ ነው። ከመዳን አንስተን ጌታን በመከተል በመንኖረው ህይወታችን በመንፈሳዊ ታሪካችን የሚታይብን መልካም ነገር ተገኝቶብን እንኳን ከሆነ ያ ከኛ ወይንም በእኛ እንደሆነ አድርገን ልናስብ የምንችለው ምንም ነገር የለም። ከኛ የሆነው ሁሉ ከታች ስለሆነ ወደ ላይ ሊሄድ አይችልም፣ ለእግዚአብሔርም ለክብሩ ምስጋና አይሆንም። ጌታ አምላክ ነገርን ሁሉ ለማድረግ የወደደው የእግዚአብሔር ቃል እንደሚነግረን በልጁ በኢየሱስ ክርስቶስ ነው። በዘመን ፍጻሜ ያለው ሐሳቡም ሁሉን ነገር በክርስቶስ ኢየሱስ የመጠቅለል ሐሳብ ነው። ጌታ ለክብሩ የሚያደርጋቸው ነገሮች ሁሉ እንደ ፈቃዱ ምክር ካልተሰሩ ለእርሱ ክብር ጨርሶውንም ሊሆኑ አይችሉም። ይህንን ሁኔታ በሚጠብቅ መልክ ነው የአዲስ ኪዳን ወንጌል የሚሰበከው። የሚመካ በእግዚአብሔር ይመካ ተብሎ የተጻፈውን በተግባር ለመተርጎም እግዚአብሔር ያደረገው ምን እንደሆነ ከጌታ ቃል እንመልከት። ቃሉ እንዲህ ይላል፣ የሚመካ በእግዚአብሔር ይመካ ተብሎ እንደ ተጻፈ ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁት ከርሱ ነው ይላል። በእግዚአብሔር መመካትን ለማስገኘት ጌታ ያደረገውን የመጀመሪያውን ነገር ቃሉ ሲገልጽ እንዲህ ይላል፣ ከእግዚአብሔር ዘንድና ከርሱ በሚሉ ቃላቶች መሰረታዊ ነገሮችን ሲያስይዘን እናያለን። ጌታ እግዚአብሔር ሰዎችን በርሱ የሚመኩ ለማድረግ ጌታ ኢየሱስ ክርስቶስን የሰጠን እሱ ነው። ለልጁ ሥጋ አዘጋጅቶ ወደዚህ ዓለም የላከው እሱ ነው። ድንግል ማርያም ኢየሱስ ክርስቶስን እንድትወልድ መንፈስ ቅዱስን በላዩ ላይ እንዲጸልላት ያደረገው እርሱ ነው። መልአኩ ገብርኤል ይህንን ብስራት እንዲናገር የላከው እሱ ነው። ኢየሱስ ክርስቶስ ሲሰጠን ምን እንዲሆንልን ታስቦ እንደተሰጠን የጌታ ቃል ሲናገር ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት እንዲሆን ተደርጎ እንደተሰጠን ያነበብኩላችሁ ቃል ያሳያል። ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁት ከርሱ ነው ይላል። ውድ አድማጮቼ ኢየሱስ ክርስቶስ ወደዚህ ዓለም የመጣበትን ምክንያቶች በልቦናችሁ ከመታውቁት ጋር ይሄንን እንድታስተውሉ አደራላላችሁ ወዳለሁ። ከእግዚአብሔር ዘንድ ኢየሱስ ሲሰጠን ጥበብ ጽድቅ ቅድስናም ቤዛነትም ተደርጎልን እኛ በርሱ እንድንሆን ሆኖ ነው የተሰጠን። ጥበብ ትፈልጋላችሁ? ክርስቶስ ተሰጥቷችኋል። ጽድቅ ትፈልጋላችሁ? ክርስቶስ ተሰጥቷችኋል። ቅድስና ትፈልጋላችሁ? ክርስቶስ ተሰጥቷችኋል። ቤዛነት፣ መዋጀት፣ መበጀት ትፈልጋላችሁ? ኢየሱስ መበጀት መዋጀት ሆኖላችኋል። የእግዚአብሔር ስም የተባረከ ይሁን። ይህንን ጌታ ያገኘ በእግዚአብሔር ይመካል። እነዚህን ሁሉ እንዲሆንልን ያደረገው ኢየሱስ ክርስቶስ እግዚአብሔር ነው። እነዚህን የሆነው ለእኛ ነው። ጥበብን ጽድቅንና ቅድስናን በሚመለከት ስጋ የለበሰ ሁሉ ከጌታ ኢየሱስ ሌላ በማንም በምንም ሊመካ እንዳይችል አድርጎ ጌታ ኢየሱስ ለሰው ልጅ ሁሉ እግዚአብሔር ሰጥቶታል። ጥበብ አድርጎ ሰጥቶታል። ጽድቅ አድርጎ ሰጥቶታል። ቅድስና አድርጎ ሰጥቶታል። መበጀት አድርጎ ሰጥቶታል። ኦ ወገኖቼ ይሄ ሀብታችን ነው። ክብር ለስሙ ይሁን። ውድ ወገኖች በእግዚአብሔር የሚመካ ጌታ ኢየሱስ ክርስቶስን ጽድቁ ያረጋዋል፣ ቅድስና ያረጋዋል፣ ጥበቡ ያደርጋዋል፣ ቤዛነቱ ያደርጋዋል። ይህን መውሰድ ዛሬ ለእያንዳንዳችን የተሰጠ እድል ፋንታችን ነው። ለዚህ ነው እግዚአብሔር ቃል ኢየሱስ ክርስቶስ እነዚህን ሁሉ ሆኖ ስለተሰጠ ስጋ የለበሰ ሁሉ በእግዚአብሔር ፊት እንዲመካ ጌታ አይፈልግም። ይህ ክርስቶስን መጋረድ፣ ይህ ክርስቶስን ገሸሽ ማረግ፣ ይህ ክርስቶስን መጋፋት፣ ይህ ክርስቶስን ወገኖቼ መቃወም ይሆናል። ልብ በሉ ውድ አድማጮች፣ ሐዋርያው ይህንን ጽሑፍ በሚጽፍላቸው ጊዜ እነዚህ የቆሮንቶስ ሰዎች በመካከላቸው ትልቅ መከፋፈል ነበር። በመካከላቸው ሊያገለግሏቸው የተላኩትን የጌታን ባሪያዎች የመለያያ ምክንያት ያደረጉበት ጊዜ ነበር። አንዱ የጳውሎስ ነኝ፣ ሌላው የአጵሎስ ነኝ፣ ሌላው የኬፋ ነኝ በማለት ተለያይተው ነበር። ሐዋርያው በምዕራፍ 3 ቁጥር 21 ላይ ስለዚህ ማንም በሰው አይመካ ይላቸዋል። ለምን በሰው መመካት እንደሌለባቸው ምክንያት ሲሰጣቸው ስለዚህ ማንም በሰው አይመካ ካለ በኋላ ነገር ሁሉ የናንተ ነውና ክርስቶስን ያገኘ ጳውሎስ እንዴት እርሱ አይሆንለት? ጴጥሮስ እንዴት እርሱ አይሆንለት? አገልጋያቸው ሆነውላቸዋል። የጌታ እንዲሆኑ የቆሮንቶስ ሰዎች በወንጌል ሲጠሩ ያንን እንዲያገለግሉ የተላኩ አገልጋዮቻቸው ናቸው። ጳውሎስ ቢሆን ይላቸዋል፣ አጵሎስ ቢሆን ይላቸዋል፣ ኬፋ ቢሆን ይላቸዋል፣ ዓለምም ቢሆን ይላቸዋል፣ ሕይወትም ቢሆን ይላቸዋል፣ ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉ የናንተ ነውና እናንተም የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው። ክርስቶስን መመኪያ ያደረገልን እግዚአብሔር የእርሱን ወንጌል የሚሰብኩ ባሪያዎቹን አገልጋዮቻችን ያደርጋቸዋል እንጂ በጌታ ፋንታ የምንመካባቸው የጌታን ቦታ የሚይዙ አይሆኑም። እግዚአብሔር ክርስቶስን ለሚታመኑበት ጥበብ፣ ጽድቅ፣ ቅድስና፣ ቤዛነት አድርጎ ሲሰጠው እነዚህ ነገሮች ከጌታ የሚለዩ አይደሉም። ኢየሱስን ያላገኘ እነዚህ ነገሮች ለብቻቸው አያገኛቸውም። ምክንያቱም የጌታ ቃል የሚያሳየን ኢየሱስን ለኛ ጥበብ አደረገው ነው የሚለን። እሱን ራሱ ነው ጥበባችን። የእግዚአብሔር ጥበብና የእግዚአብሔር ኃይል ኢየሱስ ነው። ስለዚህ ለኔና ለናንተም ጥበባችን ኢየሱስ ነው። ጽድቅ አሳየኝ ብትሉኝ ጽድቄ ኢየሱስ ነው። ቅድስና አሳየኝ ብትሉኝ ቅድስናዬ ኢየሱስ ነው። ቤዛነት አሳየኝ ብትሉ ቤዛነት ኢየሱስ ነው። ከወንጌል የተማርነው ወንጌል የሰበከልን ወንጌል የሚያስተምረን ኢየሱስ ጥበብ ነው፣ ኢየሱስ ጽድቅ ነው፣ ኢየሱስ ቅድስና ነው፣ ኢየሱስ ክርስቶስ የእግዚአብሔር ልጅ ቤዛነት ነው። ክብር ለስሙ ይሁን። የመስቀሉ መልእክት የሆነው የወንጌሉ ቃል እንደሚያስተምረን ከሆነ ስጋን የለበሰ ሁሉ በእርሱ ፊት እንዲመካ እግዚአብሔር አይፈልግም። ይህንን የሰው ትምክት ለማጥፋትና ለማስወገድ ጌታ አምላክ የሰው ልጅ በጌታ ፊት ይዞ የሚቀርበው መመኪያ ሆኖ ከአምላክ የተሰጠው ጌታ ኢየሱስ ክርስቶስ ብቻ እንዲሆን አድርጎ በወንጌል አስቀምጦታል። ጽድቃችሁ ማን ነው? ቅድስናችሁ ማን ነው? ቤዛነታችሁ ማን ነው? ጥበባችሁ ማን ነው? እግዚአብሔር የሰጠህን መመኪያ ጥልሃል? እግዚአብሔር የሰጠህን መመኪያ ወስደሃል? አምነህበታል? ኮርተህበታል? በክርስቶስ ተመክተህበታል? ከጌታ ኢየሱስ ውጭ የምትመካበት ሌላ ፍጡር አለ? ሌላ ሰው አለ? ወይም የራስህ ጥረት የራስህ ነገር አለ? ሐዋርያው ጳውሎስ እግዚአብሔር ስጋን የለበሰ ሁሉ እንዳይመካ በማድረግ የሰው ልጅ ሁሉ መመኪያ አድርጎ ያቀረበውን ከመረዳቱ የተነሳ ምን እንዳደረገ ሲናገር እንመልከት። አሁን በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታዬ እውቀት ነገር ሁሉ ጉዳት እንዲሆን ቆጥራለሁ። ስለ እርሱ ሁሉን ተጎዳው። ክርስቶስን አገኝ ዘንድ በክርስቶስ በማመን ያለው ጽድቅ ማለት በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለእኔ ያለው ጽድቅ ሳይሆንልኝ በእርሱ እገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። የመስቀሉ ቃል የሆነ ጌታ ወንጌል ከሰው ወይንም በሰው በሚሆነው ቤተኛውም ነገር መመካትን ይከለክላል። ለመልክት ፈላጊው አይሁዳዊ ጥበብ ለሚፈልገው ግሪካዊ እንደ ፍላጎታቸው ሆነ መልስ አይሰጥም። ኢየሱስ ክርስቶስን መልስ አድርጎ ያቀርባል። ውድ አድማጮቼ እኔና እናንተ ምህረቱ የጣፈጣቸው እነ ማቴዎስ ሐዋርያ ተብለው ከተመረጡ በኋላ እንኳን ቀራጩ ማቴዎስ ይያሉ ራሳቸውን ሲጠሩ እንመለከታለን። ለምን? ምህረቱ ከክብር ይልቅ ጣፍጧቸዋልና። ንጉስ ዳዊት አላለም ምህረት ከህይወት ይሻላል? ማቴዎስ ምህረት ከክብር ይሻላል ብሎ ስለሚያምን ውድ አድማጮቼ ቀራጩ ማቴዎስ በማለት ራሱን ይጠራል። ማለዳ ማለዳ አዲስ ሆኖልን ለለቱ ህይወታችን ቀለብ ሆኖልን እያለመለመን በእግዚአብሔር ፊት የሚያኖረን የናዝሬቱ ኢየሱስ ክርስቶስ ምህረት አዲስ ነው። የሚመካ በእግዚአብሔር የሚመካው ኢየሱስን ተስፋው ሲያርግ ነው፣ ጥበቡ ሲያርግ ነው፣ ጽድቁ ሲያርግ ነው፣ ቅድስናው ሲያርግ ነው፣ ቤዛነቱ ሲያርግ ነው። የሰማችሁትን እግዚአብሔር ይባርክላችሁ። ወደ ወገኖቼ ለበረከታችሁ ለመዳናችሁ ያድርግላችሁ። ጥያቄ ካላችሁ ደውሉልን፣ ጻፉልን። ክብር ለጌታ ይሁን በኢየሱስ ክርስቶስ ስም አሜን።
አድማጮቻችን ስታዳምጡ የቆያችሁት የቃል ኪዳን ወንጌል የሬዲዮ አገልግሎት ነው። ትምህርቱን አዘጋጅቶ ያቀረበላችሁ መጋቢ ተስፋዬ ኃይሌ ነው። ፕሮግራሙ የሚተላለፈው በሳምንት አንድ ቀን ዘወትር ረቡዕ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ድረስ በ13.810 ሜጋ ሄርዝ አጭር ሞገድ ላይ ነው። ስለ ፕሮግራማችን አስተያየት ወይንም ጥያቄ ቢኖራችሁ እንደዚሁም ትምህርቶቹን በካሴት ለማዘዝ የምትሹ በሚከተለው አድራሻ አግኙን። Covenant Gospel Ministry PO Box 11176 Alexandria Virginia 22312 USA በስልክ ቁጥር 7036710995 በኢሜይል ልታገኙን ለምትሹ የኢሜይል አድራሻችን tasfayehaile@yahoo.com ነው። አድማጮቻችን በሬዲዮ የምናቀርባቸውን መንፈሳዊ ትምህርቶች በኢንተርኔት ለማዳመጥ ከተለያዩ የተጠቀሱትን ዌብሳይቶች ወይም ድረ ገጾች ይጎብኙ። www.wangel.org ወይም www.covenantgospelministry.org። በሚቀጥለው ረቡዕ ምሽት በተመሳሳይ ዝግጅት እስከምንገናኝ ድረስ በጌታ ሰላም እንሰናበታችኋለን።